tarratanuma naga jenne nage sagantaa faana amaaraati taana ansora lafeeti taboriti waldechaan.
የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት VOA 24 ላይ የሚተላለፈው ፕሮግራማችን ጀመረ። ሰላም ጤና ይስጥልን እንደምን አመሻችሁ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሰኞ ህዳር 21 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ ያሉንን መሰናዶዎች እናስተዋውቅ።
አብያዲና ሀገረ ሰላም መካከለ የነበረው መተረማመስ ስናይን ያደር ነው ላይቭ ነው ምን አይወጥራት እንቅስቃሴ ማታ አላጠቃናቸው ምክንያቱም በሽሽት ውስጥ ሚስቶቻቸው ልጆቻቸው ይዘው ሄደዋል የኛንም ያፈኗቸው ወታደሮች ይዘው ሄደዋል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ ለህዝብ ተወካዮች ምክር ቤት አባላት ከሰጡት ማብራሪያ የተቀነጨበ ነው። ዝርዝሩን በአብይ ርዕስ አካተናል። የተቃዋሚ የፖለቲካ ድርጅቶች አመራሮችና የምሁራንን አስተያየት ያካተተ ዘገባ ይኖረናል። ሌሎች ወቅታዊ ዘገባዎችና ውይይቶችን ይዘን ከእናንተ ጋር እስከ 4 ሰዓት ድረስ እናመሻለን። አብራችሁን እንድታመሹ በትህትና እንጋብዛችኋለን። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። አሁን ካለም ዙሪያ ለተጠናቀሩ ዜናዎች ሰለሞን አባተ።
ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። የኢትዮጵያ ፌዴራል መንግስት ኃይሎች ትግራይ ክልል ውስጥ እያስፈጸሙ ባሉት ህግን የማስከበር ግዳጅ ሲቪሎች ላይ ጉዳት አልደረሰም ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ዛሬ ፓርላማው ፊት ቀርበው ለእንደራሴዎች ጥያቄዎች መልስ ሲሰጡ የአየር ድብደባዎችና ሌሎችም ርምጃዎች የተወሰዱት በትክክል በተነጣጠሩና ኢላማቸውን በመቱ የተሳኩ ጥቃቶች እንደነበር የህወሓትን መሪዎች በቅርብ እየተከታተሏቸው መሆኑንም ተናግረዋል። የህወሓት መሪዎች ትናንት ምሽት ላይ ወደ አቤ አዲና ሀገረ ሰላም ሲዘልቁ በአካባቢዎቹ ላይ ጉዳት እንዳደረሱም ጠቅላይ ሚኒስትሩ አመልክተው ሰራዊቱ ጥቃት ያልፈጸመባቸው ይሸሹ የነበረው ከቤተሰቦቻቸውና ከህፃናት እንዲሁም ከያዟቸው የፌዴራሉ ኃይል መኮንኖች ጋር በመሆኑ ነው ብለዋል። ይህ በእንዲህ እንዳለ ተዋጊዎቻቸው አንድ የአየር ኃይል ጀት መጥተው መጣላቸውን የህወሓት መሪዎች ተናግረዋል። ከኢትዮጵያ መንግስትም ሆነ ከሌላ ሶስተኛ ወገን የተገኘ ማረጋገጫ ለጊዜው የለም። ዝርዝር ዘገባ በመጽሔት ይኖረናል። በተያያዘ ዜና ኤርትራ ዋና ከተማ አስመራ ውስጥ ትናንት ሌሊቱን 6 ፍንዳታዎችን መስማታቸውን የአሜሪካ ኤምባሲ ባለስልጣናት ተናግረዋል። በሌላ በኩል ደግሞ መቀሌን ለመያዝ በተደረገው ውጊያ የደረሰውን ጉዳት የሚመለከት መረጃ ከባለስልጣናቱ ባይገኝም ከተማይቱ ውስጥ የሚገኘው አይደር ሆስፒታል ግን የአስከሬን መጠቅለያዎች እንደሌሉት ዓለም አቀፍ የቀይ መስቀል ኮሚቴ ICRC አመልክቷል። መቀሌ የሚገኙ ሆስፒታሎች የተጎዱትን ለማከም የሚያስችል መድኃኒት እየጨረሱ መሆኑን እዚያው የሚገኙ የተራድኦ ሰራተኞች የጠቆሙ ሲሆን ከሆስፒታል ታካሚዎች 80% የሚሆኑት ቁስለኞች መሆናቸውን የICRC የኢትዮጵያ ቢሮ ኃላፊ ማሪያ ሶሊዳድ ገልጸዋል። ቁስለኞቹ ወደ ሆስፒታሉ እየተወሰዱ ያሉት ለመቀሌ ሆስፒታል ይደርስ የነበረው አቅርቦት ከተቋረጠ ከሶስት ሳምንታት በኋላ መሆኑንም ሶሊዳር ተቆመዋል። በመገናኛዎች መቋረጥ ምክንያት በጦርነቱ ውስጥ የደረሰውን ጉዳት መጠን ለማወቅ ጋዜጠኞችና የርዳታ ሰራተኞች የተቸገሩ ሲሆን ግጭቱ ከተቀሰቀሰ ወዲህ በሺዎች የሚቆጠር ህይወት መጥፋቱ እየተሰማ ነው። በ10 ሺዎች የሚቆጠሩ ድንበር ያቋረጡ ወደ ሱዳን ተሰደዋል። በሌላ በኩል የኢትዮጵያን ፌዴራል መንግስትና የህወሓትን አመራር እንዲያነጋግሩ የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካ ፕሬዚደንት ሲሪል ራማፖሳ የሰየሟቸው ልዩ መልእክተኞች ከጠቅላይ ሚኒስትር አብይ አህመድና ከአዲሱ የትግራይ ክልል አስተዳደር ሰዎችም ገለጻዎችን ሰምተው መመለሳቸውን ራማፖሳ ከትናንት በስቲያ ባወጡት አጭር መግለጫ አመልክተዋል። ጽዮን ግርማ ዝርዝሩን ይዛለች።
በአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተመርጠው ከህዳር 16 እስከ 18 በኢትዮጵያ ቆይታ ማድረጋቸውን በመግለጫው ይፋ ያደረገው የአፍሪካ ህብረት በህብረቱ ሊቀመንበር ተነሳሽነት ወደ ኢትዮጵያ የተላኩትን የልዑካን ቡድኑን አባላት የቀድሞ የሞዛምቢክ ፕሬዝዳንት ጆአኪም አልቤርቶ ቺሳኖ፣ የቀድሞ የደቡብ አፍሪካ ፕሬዝዳንት ካግሊማ ማትላንቴና የቀድሞ የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአስቸጋሪ ጊዜ ውስጥ ሆነው ተቀብለው እንዳነጋገሯቸው ገልጸዋል። መግለጫው ጠቅላይ ሚኒስትር አብይ አህመድ በወቅታዊው የወታደራዊ እንቅስቃሴና ሌሎች ጉዳዮች ላይ ገለጻ እንዳደረጉላቸው ጠቅሰዋል። ከገለጻው መካከልም የተጀመረው የህግ ማስከበር ስራ ረጅም ጊዜ እንደማይወስድና በአጭሩ እንደሚጠናቀቅ እንዲሁም የትግራይ ክልልን አስተዳደር መልሶ ለማዋቀር የተቋቋመው ጊዜያዊ አስተዳደር ስራውን እንዲጀምር ማስቻል እንደሆነ ገልጸውልናል ብለዋል። በተጨማሪም የሰብአዊ ረዴት ድጋፍ ስለሚሰጥበት ሁኔታ የሚሰሩ ከከፍተኛ የፌደራል ባለድርሻ አካላት የተውጣጣ ኮሚቴ አባላት ሁኔታ ገለጻ እንደተደረገላቸውም አብራርተዋል። በዚህ ስርም የተሰደዱ ዜጎችን መልሶ የመቀበልና ወደ ቀደመ ህይወታቸው የመመለስ ስራም እንደሚሰራ፣ የፈረሱ መሰረተ ልማቶችን እንደገና ግንባታ ለማከናወን እንደሚሰራም እንደተነገሯቸው ገልጸዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ የትኛው ቡድን የበላይነት የሌለባት ዴሞክራሲያዊት ኢትዮጵያን ለመፍጠር ያላቸውን ቁርጠኝነት ለልዑካን ቡድኑ እንዳስረዱም ተገልጿል። ከዚህ በተጨማሪም ከርዕሰ ብሔር ሳህለ ወርቅ ዘውዴ ጋር ተገናኝተው መነጋገራቸውንና የትግራይ ክልል አስተዳደርን መልሶ ለማዋቀር የተቋቋመው ጊዜያዊ አስተዳደር አባላትም ገለጻ እንደተደረገላቸው በመግለጫው ላይ አስፍረዋል። የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት ልዑካንን በመቀበላቸው ያላቸውን አድናቆት ገልጸዋል። የአፍሪካ ህብረት ልዑካን ቡድኑም ወደ አዲስ አበባ በማቅናት ፈጣን እርምጃ በመውሰዳቸው ምስጋናን ቸረዋቸዋል። አያይዘውም ኢትዮጵያ ያጋጠሟትን ችግሮች እንድትፈታ የአፍሪካ ህብረት ከኢትዮጵያ መንግስትና ከህዝቦቿ ጋር አብሮ እንደሚቆም ያለውን ቁርጠኝነት በመግለጫቸው ላይ አረጋግጠዋል።
አመሰግናለሁ ጽዮን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እያደመጣችሁ ያላችሁት። በዩናይትድ ስቴትስ ለኮሮና ቫይረስ የሚጋለጠው ሰው ቁጥር በመጪዎቹ ሳምንታት ውስጥ በከፍተኛ ደረጃ ያሻቅባል ብለው እንደሚጠብቁ የብሔራዊው የአለርጂና ተላላፊ ደዌዎች ኢንስቲትዩት ዋና ዳይሬክተር አንቶኒ ፋውቺ አስታውቀዋል። ባለፈው ሳምንት በተከበረው የምስጋና ቀን በዓል ምክንያት የሰው ጉዞና መገናኘት በዝቶ በመታየቱ ምክንያት ቁጥሩ እየተደራረበ እንደሚጨምር ዚስ ዊክ ከሚባለው የኤቢሲ ቴሌቪዥን ፕሮግራም ጋር ቃለ ምልልስ ባደረጉበት ወቅት አሳስበዋል። በሌላ ቃለ ምልልስ ፌስ ዘ ኔሽን ከሚባል የሲቢሲ ቴሌቪዥን ጋር የተነጋገሩት የኮሮና ቫይረስ ምላሽ የዋይት ሀውስ አስተባባሪ ዴብራ ብሪክስ በዚህ የበዓል ወቅት ጉዞ ላይ የነበሩ ሁሉ ለቫይረሱ ተጋልጠናል ብለው እንዲያስቡና እድሜያቸው ከ65 በላይ ከሆነና ሌሎችም ህመሞች ካሏቸው ሰዎች ጋር ከመገናኘት እንዲቆጠቡ መክረዋል። በዚህ ሳምንት ውስጥ ምርመራ እንዲያደርጉም አሳስበዋል። ከፍተኛ ባለስልጣናቱ ማሳሰቢያዎቻቸውን ያወጡት የዩናይትድ ስቴትስ ለኮሮና ቫይረስ መጋለጥ ቁጥር ባለፈው ወር ኦክቶበር ውስጥ ከነበረው 1.9 ሚሊዮን በእጥፍ አሻቅቦ በተጠናቀቀው በዚህ ኖቬምበር ከ4 ሚሊዮን በላይ ቁጥር ያለው ሰው መያዙ ከተነገረ በኋላ ነው። በዓለም ውስጥ ካለው ወደ 63 ሚሊዮን የሚጠጋ ተጋላጭ 13.3 ሚሊዮኑ የተመዘገበው ዩናይትድ ስቴትስ ውስጥ መሆኑን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አመልክቷል። ዩናይትድ ስቴትስን ብራዚል በ9.3 ሚሊዮን ህንድ በ6.3 ሚሊዮን ተጋላጭ ተከትለው ሁለተኛና ሶስተኛ ናቸው። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ብዙ የጤና አገልግሎቶች በመረባበሻቸው በዚህ ዓመት በወባ ሊደርስ የሚችለው የሞት ጉዳት ከኮቪድ ሊበልጥ እንደሚችል የዓለም የጤና ድርጅት ስጋቱን ገልጿል። በናይጄሪያ ሰሜን ምስራቅ አካባቢ በተፈጸመ ጥቃት ቢያንስ 110 ሰው ሳይገደል እንዳልቀረ ዚያው የሚገኙት የተባበሩት መንግስታት ሰብአዊ አገልግሎቶች አስተባባሪ አስታውቀዋል። ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ ጂሃዲስቶች ናቸው ተብሎ እንደሚጠረጠርም ተዘግቧል። ቦርኖ ግዛት ዋና ከተማ ማይዱጉሪ አቅራቢያ በምትገኘው ኮሾቤ ቀበሌ ውስጥ በሲቪሎች ላይ ተፈጸመ ያሉት ይህ የጭካኔና እጅግ አሳዛኝ ጥቃት ያስደነገጣቸውና ያስቆጣቸው መሆኑን አስተባባሪው ኤድዋርድ ካሎን ገልጸዋል። ተናግረዋል። በሩዝ ማሳ ሰራተኞቹ ላይ የተፈጸመውን ይህንን ዘግናኝ የተባለ ጭፍጨፋ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በብርቱ ማውገዛቸውን፣ ሐዘናቸውንም ለተገዳዮቹ ቤተሰቦችና ለናይጄሪያ ሕዝብ መግለጻቸውን ቃል አቀባያቸው ስቴፋን ዱያሪች አስታውቀዋል። ናይጄሪያ ሽብር ፈጠራን ለመዋጋት ለያዘችው ፍልሚያና ሰብአዊ ድጋፍ ወደ አካባቢው ለማድረስ ለምታደርገው ጥረት የመንግስታቱ ድርጅት ድጋፍ እንደማይለያት ዋና ጸሐፊው አክለው ገልጸዋል። መንግስቱ ህዝቡንና ግዛቱን ለመጠበቅ ማድረግ የሚችለውን ሁሉ እንደሚያደርግ የሀገሪቱ ፕሬዚደንት መሐመዱ ቡኻሪ ተናግረዋል። ምንም እንኳ ለትናንቱ ጥቃት ኃላፊነት የወሰደ ባይኖርም በአካባቢው ለተፈጸሙ የ30,000 ሰው ግድያዎች ተጠያቂ ነው የሚባለው የሽብር ቡድን ቦኮ ሐራም በሰሜን ምስራቅ ናይጄሪያ በንቃት እንደሚንቀሳቀስ ይታወቃል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ተመራጯ ምክትል ፕሬዚደንት ካማላ ሃሪስ የሀገሪቱን ብሔራዊ ደህንነት በተመለከተ ዛሬ ሰኞ ከመረጃና ደህንነት ባለሙያዎች የሚደረግላቸውን ገረጻ ለመጀመሪያ ጊዜ ያደምጣሉ። ጽዮን ግርማ ዝርዝሩን ይዛለች።
ተመራጩ ፕሬዚዳንት ጆ ባይደን እና ተመራጯ ምክትል ፕሬዚዳንት ካማላ ሃሪስ በመጪው ጥር ወር ለሚረከቡት አገሪቱን በቀጣይ 4 ዓመታት ለመምራት ከሚረዳቸው መረጃ አንዱ የሆነውን የአገሪቱን ብሔራዊ ደህንነት የተመለከቱ ቁልፍ መረጃዎች ለመጀመሪያ ጊዜ ዛሬ ከመረጃና ደህንነት ባለሙያዎች ማብራሪያ ይሰጣቸዋል። በሌላ በኩል ሁለቱ አዲስ ተመራጭ መሪዎች በእነሱ አስተዳደር ስር ሆነው አገሪቱን በቀጣይ 4 ዓመታት የሚያገለግሉ ከፍተኛ የኢኮኖሚ ባለሙያዎችን ስልጣን ይፋ ያደርጋሉ ተብሎ ይጠበቃል። ለሂደቱ ቅርብ የሆኑ ምንጮችን በመጥቀስ መረጃን ያወጡ የተለያዩ የሚዲያ ተቋማት እንደዘገቡት ከሆነ የዋይት ሃውስን የበጀት ጽህፈት ቤት እንዲመሩት ኔራ ታደንን እንዲሁም የኢኮኖሚ አማካሪ ምክር ቤቱን በሰብሳቢነት እንዲመሩት የምጣኔ ሀብት ባለሙያዋ ሲሲላ ራውስን መርጠዋል ብለዋል። ባይደን የቀድሞዋን የፌዴራል መጠባበቂያ ቢሮውን ሰብሳቢ ጃኔት ያለንን የግምጃ ቤቱ ኃላፊ አድርገው መሾማቸውን አስቀድመው ስም በመጥራት ያስታወቁ ሲሆን ዋሊ አዲዮሞ የጃኔት ምክትል ሆነው እንዲያገለግሉ ይሾማሉ ተብሎ ይጠበቃል። በሌላ በኩል ትላንት እሁድ ባይደንና ሃሪስ የፕሬስ ጉዳዮችን የሚመለከተውን ክፍል ሙሉ በሙሉ በሴቶች እንዲመራ መወሰናቸውን ይፋ አድርገዋል። በጣም እጅግ አስፈላጊ የሆነውና የአሜሪካንን ህዝብና ፕሬዝዳንቱን ከዋይት ሀውስ እውነተኛ በሆነ መንገድ የሚያገናኘውን ስራ የሚሰራው የመረጃ ግንኙነት ክፍሉ መሆኑን የጠቀሱ የተነሱት ባይደን ይህንን ቡድን ለመምራት የተመረጡት ብቃት ያላቸውና የነቁ የኮሚኒኬሽን ባለሙያዎች እውቀትና ክህሎታቸውን ተጠቅመው አገሪቷን ወደ ቀደመ ክብሯ ይመልሷታል ብያምናለሁ ብለዋል። በባይደንና ሃሪስ የምረጡኝ ምርጫ ቅስቀሳው ወቅት የኮሚኒኬሽን ዳይሬክተር የነበሩት ኬት ቤዲንግፊልድ አሁን የዋይት ሀውስ ኮሚኒኬሽንስ ዳይሬክተር ሆነዋል። በኦባማ አስተዳደር ወቅት የኮሚኒኬሽን ዳይሬክተር የነበሩት ጄን ሳኪ አሁን የፕሬስ ሴክሬታሪ ተደርገው የተሰየሙ ሲሆን ዳይሬክተሯ ኬት ቤዲንግፊልድ በትዊተር ገጻቸው ላይ ከእንዲህ ያለች አስደናቂ ሴት ጋር በአንድነት ለመስራት ተመሳሳይ ኃላፊነት በመውሰዴ ክብር ይሰማኛል ሲሉ ጽፈዋል። በተጨማሪም በካሚላ ሃሪስ፣ በበርኒ ሳንደርስ እና በኦባማ አስተዳደር ውስጥ በኮሚኒኬሽን ኃላፊነት ቦታ የሰሩ ባለሙያዎች በዚህ ቡድን ውስጥ እንዲካተቱ ተደርገዋል።
ኢራን ባለፈው አርብ የተገደሉባትን የኒውክሌር ሳይንቲስቷን ሞህሴን ፋህሪዛዴህን አስከሬን የቀብር ስርዓት ዛሬ አከናውናለች። ለግድያው አጸፋ እንደሚሰጡ የኢራን ባለስልጣናት ዝተዋል። በመከላከያ ሚኒስቴር ውስጥ በተከናወነው የሳይንቲስቱ አስከሬን ሽኝት ስነ ስርዓት ላይ የተናገሩት የኢራን የመከላከያ ሚኒስትር አሚር ሀታሚ ግድያው ኢራናውያንን ወደ ጠነከረ ህብረትና ቁርጠኛነት እንደሚወስዳቸው ተናግረው ሀገራቸው ስራዋን በተፋጠነ ሁኔታና በበለጠ ኃይል እንደምትቀጥል አስታውቀዋል። የፋህሪዛዴህ ገዳዮች ተኩስ የከፈቱባቸው አብሳርድ በምትባል የገጠር ቀበሌ አቅራቢያ በመኪናቸው እየተጓዙ ሳሉ እንደነበር ተዘግቧል። ኢራን ለግድያው እስራኤልን በተጠያቂነት የወነጀለች ሲሆን እስራኤል ግን ክሱን አስተባብላለች። ከግድያው በኋላ የኢራን ፓርላማ የዓለም አቀፉ የአቶሚክ ኢነርጂ ተቋም የሚያካሂደውን ፍተሻ እንዲያቋርጥ ሊያደርግ በሚችል ሕግ ላይ መምከር መጀመሩ ተገልጿል። ኢራን ኒውክሌር የጦር መሳሪያ እንዳትሰራ የሚያግዳትና በምላሹም ማዕቀቦች እንዲነሱላት በኢራንና በስድስት ኃያላን መካከል የዛሬ 5 ዓመት ተፈርሞ ፕሬዚደንት ዶናልድ ትራምፕ ወደ ወጡበት ስምምነት ከሁለት ወራት ባነሰ ጊዜ ዋይት ሀውስ የሚገባው የተመራጩ የባይደን አስተዳደር የመመለስ እቅድ እንዳለው ይታወቃል። ለዜናው የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ቆንጅት ልመልሳችሁ። Seven.
ሰለሞንን ለዜና አመሰግናለሁ። የተከበራችሁ አድማጮች የምትታደሙት በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው። ዝግጅቶቻችንን ዌብሳይታችን ላይ amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኛላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ በቀጥታ እንደመጣለን። አሁን ወደ መጽሔት ክፍለ ጊዜ ሆናለን ምንሻገረው። በቅድሚያ የምሽቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ህግ ለማስከበር በወሰደው እርምጃ በሰላማዊ ነዋሪዎች ህይወት ላይ ጉዳት እንዳልደረሰ ገለጹ። ሰራዊቱ በኃላፊነትና በተጠያቂነት መንፈስ እንደሚሰራም ተናግረዋል። ለዓለም አቀፍ ወዳጆችና ለኢትዮጵያውያንም መልእክት አስተላልፈዋል። በሌላ በኩል የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት ማታ የስልክ ላይ የጽሑፍ መልእክት እንደላኩለት የገለጸው ሮይተርስ ኃይሎቻቸው አንድ የፌዴራሉ መንግስት አውሮፕላን መተው ጥለዋል፣ አንዲት ከተማ ከፌዴራሉ መንግስት ኃይሎች አስለቅቀው ተቆጣጥረዋል ማለታቸውን ዘግቧል። በዚህ ዙሪያ ከኢትዮጵያ መንግስትም ሆነ ከጦር ኃይሉ ባለስልጣናት በኩል ለጊዜው የተገኘ ምላሽ የለም። አሁን የአዲስ አበባው ዘጋቢያችን መለስካቸው አምሃ ጠቅላይ ሚኒስትሩ ዛሬ ለተወካዮች ምክር ቤት የሰጡትን ማብራሪያ አስመልክቶ ያሰናዳውን ዘገባ እናቀርባለን።
ዛሬ ረፋዱ ላይ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ ከመስጠታቸው በፊት ያተኮሩት የለውጡን የኋላ ታሪክ በማስረዳት ላይ ነበረ። ጥያቄ ከሰነዘሩ 15 የህዝብ ተወካዮች ምክር ቤት አባላት መካከል ምናልባት ተደጋግሞ የተነሱት ጥያቄዎች ህግን የማስከበር እርምጃው አልዘገየም ወይ? በዚህ ምክንያትስ ውድ ዋጋ አልተከፈለም ወይ? የሚሉት ናቸው። ጠቅላይ ሚኒስትር አብይ ከሹመታቸው ዕለት በፊት የነበረውን የሀገሪቱን ሁኔታና ከተሾሙበት ዕለት በኋላም የነበረውን ታሪክ ሲዘረዝሩ አንዳንድ ምናልባትም ለብዙዎቹ እንግዳ የሆኑ ነገሮችን ይፋ ሳያደርጉ አልቀሩም። በቀደሟቸው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳሌ ላይ መፈንቅለ መንግስት የሚመስል እርምጃ አሁን ጁንታ እየተባለ በሚጠራው ወገን ታቅዶ እንደነበረ ብዙ የሰማው ዛሬ ይመስላል። እሳቸውም ተሹመው ሲገቡ እስረኛ የመሰለ አያያዝ እንደገጠማቸው ብዙ ሰው የሚያውቅ አይመስልም። ጠቅላይ ሚኒስትሩ አክለውም ሀገሪቱ ከመከላከያ ሰራዊቱ ከሀገር ደህንነቱ መዋቅር ጀምሮ በፖለቲካ በምጣኔ ሀብትና በሌሎችም ዘርፎች በአንድ ፖለቲካ ድርጅት የበላይ አመራር ቡድን ብቻ የሚዘወር እንደነበረና ይህም ለመለወጥ እንዲሁም ለውጡን ለማስከተል ያጋጠመውን ችግር ዘርዝረዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው በሀገሪቱ ውስጥ ከሁለት ዓመታት ተኩል ጀምሮ የተፈጠሩ ግጭቶች፣ ግድያዎች፣ መፈናቀልና ስደት ይህ ቡድን ያቀደው ያደራጀውና ያካሄደው እንደሆነ ቁጥር ጠቅሰው ተናግረዋል። 133 ግጭቶች በሀገሪቱ የተለያዩ ክፍሎች ተካሂደዋል። ይህ የሰሞኑን ሕግ የማስከበር ሥራ ያሉትን አይጠቅልልም። ከዚህ በስተቀር የተካሄዱት ግጭቶች ሁሉ በሌሎች ክልሎች የተፈጸሙ ነበሩ ብለዋል። ጠቅላይ ሚኒስትሩ የነበረውን ሁኔታና ወደ ግጭቱ በግድ እንዴት እንደተገባም እንዲህ ሲሉ አብራርተዋል።
መከላከያ ትጥቁም ስንቁም ሜካናይዝዱም ለዓመታት እዛ እንዲከማች የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ነው። ምንም ጥርጣሬ ሚስጥርም የለውም። ማለት የኢትዮጵያ ታንክ እዛ ነው፣ የኢትዮጵያ መድፍ እዛ ነው፣ የኢትዮጵያ ምናምን ሁሉ እዛ ነው። ሌላው ቀርቶ የኢትዮጵያ የነዳጅ ዲፖ እንኳን ትልልቁ እዛ ነው። ስለዚህ ሞቢሊቲ የሚባል ነገር አርሚው እንዳይኖረው ያን ሁሉ ገዝተን እንዳንተካ እንዳልኳችሁ ገንዘብ የለም። በስፔሻል ፎርስ፣ በኤርፎርስ እና በሮኬቶች ሰፊ ስራ ተሰርተዋል። ከዚህ በላይ ግን ጊዜ ያስፈልገን ነበርኛ። እናንተ ዘገያችሁ ያላችሁት ገና ጊዜ ያስፈልገን ነበርኛ።
ይሁንና በዚህ ሁሉ እንቅፋት መካከል ባለፉት 3 ሳምንታት የተካሄደው ሕግ የማስከበር ተግባር ያሉት ሥራ የሰላማዊ ሰዎች ሕይወትን የታደገና በከፍተኛ እርግጠኝነት ተጠያቂነትና ኃላፊነት ዓላማውን የመታ እንደሆነ ገልጸዋል።
እጅግ ከሚገርመኝ የኢትዮጵያ አየር ኃይልና የስፔሻል ፎርሱ ብቃት፣ አጠቃላይ የአገር መከላከያ ሚኒስቴር ብቃት፣ በተለይ ድሮን በሚመለከት የተከበረው ምክር ቤት እንዲገነዘብ የምፈልገው አንድ ሚግ ወደ ጠላት ቀጠና ሲሄድ ታርጌት ሰጥቶት ሰዓት ተሰጥቶት ከሄደ በኋላ ሙሉ ኃላፊነት የካፒቴኑ ነው። ራሱ ወስዶ ያጠቃና ይመለሳል። ድሮን እንደዛ አይደለም። ድሮን በሲቹዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስ ነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። 99% ታርጌት መተናል። 99% ኮላተራል ዳሜጅ አልነበረውም። የሚያጠራጥር ሲሆን አንተኩስም። ለምሳሌ ማታ አልተኮስንም ህጻናት ቢሞቱስ ብለን የኛ ስለሆነ በስፔሻል ፎርሱና በኤር ፎርስ ላይ የተፈጠረው ካፓሲቲ ጠላት አሲዩም የሚያደርገው ስላልነበረ ድሮንን የሚያስቡት ለቶክስ ብቻ ነው። እኛ ግን ድሮን መጠቀም የነበረው 90% ለማየት ነው። እንቅስቃሴያቸው ምናምናቸው ቀንም ማታም እናያቸዋለን። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በሶስት ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አድሃገራይ ላይ፣ አድዋላ ላይ፣ አድነብሪት፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ እዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በልጥ ብቃት ማሳየት አይ በጣም ዲሲፕሊንድ ጀግና ወታደር ነው ያለን።
ሰራዊቱ አሁን ያለውን ብቃትና በተለይም ሰው አልባ በሆነው በራሪ መሳሪያ ምን ያህል እንደሚጠቀምበትም ለምክር ቤቱ አባላት አብራርተዋል።
የተዘጋጀው ድሮን በሚመለከት ብዙ ወሬዎች ይወራሉ። ያው በግልጽ ሄዳችሁ ማየት ትችላላችሁ። ለአመታት ሲታሰብበት የቆየና የተገነባ አቅም ነው። ነገር ግን የድሮኑን በሚመለከት የጁንታው ኃይል እኔ አልደበቅኳቸውም። በግልጽ ከጥቂት ወራት በፊት የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን፣ እንደዚህ አይነት ትጥቆችም አለን፣ እባካችሁን ውጊያ አታስቡ ብያቸዋል። አልደበቅኳቸውም። ግን አላመኑም። ምክንያቱም በእነሱ ኔትወርክ ውስጥ አይታይም። በእነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል ሀገረ ሰላም አካባቢ እየተሰባሰበ ነው ያለው። እንዲሰሙኝ የምፈልገው ትናንትና ማታ ከምሽቱ 4 ሰዓት፣ 5 ሰዓት፣ 6 ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጥራት እንቅስቃሴ። ማታ አላጠቃናቸውም። ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የእኛንም ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥ አብይ አዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አናጠቃም ብለን አይተን የተውኑ ትናንትና። ይሰማሉ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ።
ጠቅላይ ሚኒስትሩ ባለፉት ሳምንታት የተከናወነውን ወታደራዊ ድርጊት በዝርዝር አስረድተዋል። በስም እየጠቀሱ ያመሰገኗቸው ጄኔራል መኮንኖችም ጥቂት አይደሉም። ጠቅላይ ሚኒስትሩ ባለፉት ጥቂት ሳምንታትም ከሀገር ውጭ በዲፕሎማሲው በር ሀገሪቱ ስላጋጠማት ችግር አንስተው ለወዳጅ ያሉትን ምክር አስቀድመዋል።
ዲፕሎማሲና መልቲላተራሊዝም አይነገራትም። በሰላም በድርድር የምንታወቅ ህዝቦች ነን። ሰላም አስከባሪ የሆነን ብዙ ያገለገልንን በኮሪያ በርካታ አፍሪካ ሀገራት ውስጥ ይሄ ይቀጥላል። ግን ለወዳጆቻችን መንገር የምፈልገው ነገር ወዳጅ መሆን ከፈለጋችሁ ከእኛ ጋር እኛንም ማወቅ አለባችሁ። እኛ ምንም ድሃ ብንሆን መንግስት በመሆን በጣም ብዙ አመታት አንዳንዶቻችሁ ሳትፈጠሩ መንግስት የነበረን ሀገር ነን። እንደ ሀገር ሳትቆሙ ሀገር የነበረን ሀገር ነን። ሀገርና መንግስት ግራ የሚገባን ህዝቦች አይደለም። ይሄ እንድታውቁ እንፈልጋለን። እንኳን ዛሬ የዛሬ 100 ዓመት የተሻለ ትጥቅ ያለው ኃይል ልግዛችሁ ብሎ አይ እኛ ሞታችንን እንመርጣለን እንጂ አንገዛም ብለን እኮ ብቸኛዋ ነጻ ሀገር ናት ኢትዮጵያ። ይህን ከረሳችሁ ማስታወስ ያስፈልጋል። ሶስተኛው በግል የተከበሩ አፈ ጉባኤ ክብራቸውም ሽልማታቸውም ውዳሴያቸውም የኢትዮጵያ ህልውና ነው። በመደለያ በኢትዮጵያ ህልውና የሚደራደር ኢትዮጵያ የማጠብቁ ስህተት ነው። ሰላም ወዳድ መሆናችን ለሰላም ምንተጋ መሆናችንን ተገንዝባችሁ የእኛን ነገር አውቃችሁ በትብብር መንፈስ እንስራ እንጂ ደህንነት አይደለም። የደህንነት ይመጣ ክብሩን አሳልፎ መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይህን ነገር ደግሞ እንዳትፈርዱብን፣ የእኛ ጥፋት አይደለም። አባቶቻችን በደም ውስጥ ያሳለፉብን፣ አንችልም እንደሱ። አንችልምና በሳንቲም ማስፈራራት ለኢትዮጵያ ይሰራ ኢትዮጵያ ጋር ተከባብሮ ስራ ብቻ የሚያዋጣው ለሰጋችሁ ሰዎችም ኢትዮጵያን ኢትዮጵያዊ ያለ ማሸነፍ አይቻልም። ካለቀን በኋላ የፈለገው ማድረግ ይችላል። ኢትዮጵያዊ ያለ ግን ማንንም ማሸነፍ አይችልም። ዛሬም ወደፊት በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበስን ሞክር እኛም ማድመጥ አስፈልጊ ነው።
ትንሽ ክፋት አላቸው ስላሏቸው ማይሎች ይሄን ብለው ነበር።
ስም መጥራት አልፈልግም። የኛ ጎረቤቶች በሙሉ የደመቀ ኃይልና ያብይ ኃይል የሚባል ያላቸው ናቸው። ደመቀና ቢይ ተነጋገሩ እንጂ ደመቀ ያንተ ወታደሮች እዛ አስጠጋ አብይ ያንተ ወታደሮች የሚባል ነው። አካባቢው በሙሉ ደመቀና ቢይ አልተግባቡም። ኪጋይ ላይ ድርድር ያድርጉ ጆሃንስበርግ ድርድር ያድርጉ የተባለ አገር ለአገር የሚዞርበት ነው አካባቢያችን በሙሉ። ያን ኢትዮጵያ ላይ መድገም አይቻልም። ኢትዮጵያ አንድ መንግስት አላት። ያ መንግስቱ ህግ ያከብራል፣ በህግ ይሰራል፣ ለህግ ይገዛል፣ ካጠፋ በህግ ይጠየቃል፣ ለዜጎቹ ክብር ይሰጣል። በተቻለ መጠን ኢትዮጵያን የመሰለ ዲሞክራሲ ይገነባል። ሌላ ለመምሰል ማንሰቃይም እኛ ነው ይመስል እንጂ እንደ እንትና ሀገር የእንትናና የእንትና ኃይል እያልን እያጫወትን የሚል ትንሽ ክፋት የምትመስል ነገር ያለባት ሀሳብ ያለባቸው ሰዎችም እርሱት። ይሄ ኢትዮጵያ ውስጥ አይሰራም እንጂ ይህ ኃይል ምን እያደረገ እንደመጣ ኢትዮጵያ ውስጥ ምን እየሰራ እንደመጣ የማይገነዘብ የዓለም መንግስት አለ ብዬ አልገምትም። ሁሉ ቢቀር ማይካድራን ያልሰማ ሰው የለም። የሰሜን ህዝብ ክትል አዛዥም ታፍኖ በሺ የሚቆጠር ታፍኖ ሬሳ ራቁቱን ተኝቶ ተነጋገሩ። ከማን ጋር ነው የምነጋገሩ?
ጠቅላይ ሚኒስትሩ በመጨረሻም ለዜጎች ይህን መልእክት አስተላልፈዋል።
ጦርነቱን በከፍተኛ ጀግንነት በብቃት አሸንፈናል። ነገር ግን ይሄ ነገር ወደ ትዕቢትና ወደ እብሪት ከወሰደን ጥፋት ነው። የድል አድራጊ ዘፈን ማቆም አለብን። በእኔ እምነት ያሸነፈው እውነት ነው። ያሸነፈው የኢትዮጵያ እናቶች እንባና ጸሎት ነው። ሌላው ሰው ሀምብል መሆን አለበት። ሀምብል መሆን ማለት ላለመጥላት፣ ስለ አሸናፊነት ላለመዘመር፣ ወደ ዋናው ውጊያ መግባት። ዋናው ውጊያ ገና አልተነካም። ከደህንነት ትራፕ ያልወጡ ሀገራት ቢያንስ በአስር ዓመት አንዴ ውጊያ ይደግማል። ከደህንነት ትራፕ ካልወጣን አትጠራጠሩ ከጁንታ ኤክስ ሲቀርና ከጁንታ ዋይ ጋር እንዋጋለን። ከውጊያ ታሪክ እንድንወጣ በፍጥነት ወደ ብልጽግና መሄድ አለብን፣ ወደ ልማት መሄድ አለብን። ለዚህ ደግሞ የኢትዮጵያ ሕዝብ አሁን ያሳየውን ቁርጠኝነት ልማት ላይ መድገም አለበት። ከልመና ያልወጣ አገር የተሟላ ነጻነት የለውም። አዛዡ አለቃው ብዙ ነው። ከልመና ለመውጣት ጨክነን እንስራ። እንችላለን፣ መቀየር እንችላለን። ይሄን አገር ብቃቱ ክላሪቲው አለ። በእርሻ በኢንዱስትሪ በከተሞች የጀመርናቸውን ስራዎች ብንሰራ እድገት ኦቨርናይት አይመጣም፣ በጊዜ ነው። እድገት ደግሞ የሚያመጡ ኢትዮጵያውያን ብቻ ናቸው፣ ሌላው አጋዥ ነው። በልመና እድገት አይመጣም፣ በዜጎች ጥረትና ስራ ነው እድገት የሚመጣው። ግጭት እንዳይኖር ማድረግ፣ በብሔር መከፋፈል እንዳይኖር ማድረግ፣ ድል መናጠቅ እንዳይኖር፣ ከዚህ ዜና ወጥተን በተባበረ ክንድ ወደ ልማታችን፣ ወደ ሰላማችን፣ ወደ ህጋዊ ምርጫችን እንድንሄድ ከሁላችን ይጠበቃል። ኢትዮጵያ ህዝብ ይህን በማድረግ እንዲተባበር አደራ ማለት ፈልጋለሁ። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ በልጆቿ ደም ህልውናዋን ጠብቃ ትቀጥላለች።
መለስካቸው አመሃን ለዘገባው እናመሰግናለን። የትግራይ ክልል መሪዎችን አግኝተን አስተያየታቸውን ለማካተት በተከታታይ ያደረግነው ሙከራ አልተሳካም። በቀጣዩ ዘገባ ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት ባቀረቡት ማብራሪያ ዙሪያ ባልደረባችን መስፍን አራጌ የተፎካካሪ የፖለቲካ ፓርቲዎች አመራሮችና የምሁራንን አስተያየቶች ይዞ ቀርቧል።
ጠቅላይ ሚኒስትር አብይ አህመድ ዛሬ ለተወካዮች ምክር ቤት ባቀረቡት ዘለግ ያለ ማብራሪያ ኢትዮጵያ ባለፉት 2 ዓመታት አጋጥሟታል ያሉትን ፈተናና ፈተናውን ለማለፍ የተሰሩ ስራዎችን ገልጸዋል። በህወሓት ላይ በአጭር ጊዜ ተመዘገበ ባሉት ወታደራዊ ዘመቻና ድል ትንታኔ የሰጡት ጠቅላይ ሚኒስትሩ በሚቀጥሉት ጊዜያት የጦርነቱ ማዕከል ሆና የቆየችውን ትግራይን መልሶ የማቋቋም ስራ ይሰራል ብለዋል። የትግራይ ዴሞክራሲያዊ ፓርቲ ዋና ጸሐፊ ግዴና መድህን በዛሬው የጠቅላይ ሚኒስትሩ የፓርላማ ውሎ አስተያየታቸውን ሰጥተውናል።
ከወጣትነታቸው ጀምሮ ከትግራይ ህዝብ ጋር በጣም የቆዩና የትግራይን ህዝብ ችግርን የሚረዱ መሪ መሆናቸው ራሱ ለትግራይ ህዝብ አንድ አውንታማየው ነው። ከዚህም በመነሳት መንግስታቸው ሳንፈልግ ወደ ከገባንበት ጦርነት በኋላ ህዝቡን የማቋቋም፣ የማረጋጋት፣ የማደራጀት እንዲሁም የወደሙት መሰረተ ልማቶችን የመገንባት ሂደት ያነሱበት እንትንም በጣም በትግራይ ህዝብ ያላቸው ፍቅር የሚያሳይ ነው። በቀጣይ ጁንታው ከወደቀ በኋላ ክቡር ጠቅላይ ሚኒስትሩ የሚመሩት መንግስት የትግራይ ህዝብን አረጋግተው የተፈናቀሉትን መልሰው እንዲሁም ወደ ንብረት እንደሚወስዱት ከመግለጫቸው ተረድቻለሁ። እንደሚያደርጉትም አንጠራጠርም።
የፖለቲካ ፓርቲና ህዝብ ይለያያል የሚሉት ዋና ጸሐፊው ህዝብን ሽፋን በማድረግ የሚሰሩ ፖለቲካዊ ሸፍጦችን ድርጅታቸው እንደሚያወግዝ ተናግረዋል።
አንደኛ ፓርቲ ህዝብን መሆን አይችልም። ሁለተኛ ከባህሪም ስንነሳ ህወሓት የትግራይን ህዝብ ፍላጎት አሳክቶ አያውቅም። እንደምናውቀው ላለፉት 30 ዓመታት የትግራይ ህዝብ አይቶት የማያውቀው ብሔራዊ ውርደት ውስጥ ነው የገባው። ለልመና፣ ለችግር፣ ለከፍተኛ ጭቆና ናልዚህም እያለ ህወሓት መሪ እያለ ህዝቡን ይጨቁን ነበር ኢትዮጵያን። የትግራይ ህዝብ ደግሞ ላለፉት 30 ዓመታት ከፍተኛ ጭቆና ውስጥ ነበረ። ስለዚህ ትግራይ ህዝብና የትግራይ ህዝብ ህወሓት ነው የሚለው ነገር እነዚህ የጁንታ መሪዎች ስልጣናቸውን ለማራዘም የፈጠሩት ትርክት እንጂ ምንም አይነት ምድር ላይ ምንም አይነት እውነታ የሌለው ነገር ነው።
የኢዜማ ሊቀመንበር የሸዋስ አሰፋ በበኩላቸው ዓለም አቀፉ ማህበረሰብ ከተዛባ ምልከታ እንዲወጣ ጠቅላይ ሚኒስትሩ የሰጡትን ማብራሪያ ደግፈዋል።
በእኛ እምነት ህግ የማስከበር እርምጃ ነው። ይሄ ደግሞ በምስራቅ መችጊዛ ላይ በአብዲቤ ላይ እና በቡድኑ ላይ ተደርጓል። በደቡብ ተደርጓል። ዘሜንም ሰፋ ያለና መንግስት ሆነ የቆየ ቡድን መሆኑ ካልሆነ በስተቀር ብዙ ከዛ የተለየ ነገር የለውም እና ህግ በማስከበር እርምጃ ላይ በየትም ሀገር ሌላ ሀገር ገብቶ አያውቅም። መግባትም የለበትም። ሲገባም አተረማምሶት ነው የሚወጣው። የገቡባቸው ሀገሮች ምን እንደሆኑ እናውቃለን። ኢትዮጵያ ደግሞ ለየት የሚያደርገው በዓለም ውስጥ አሉ ከሚባሉ ጥቂት ነጻ ሀገራት አንዷ ናት ኢትዮጵያ። ስለዚህ በምንም ታምር ለውጭ ወራሪም ሆነ ለውስጥ ወርባሪ እድል የምትሰጥ ሀገር አይደለችም። ረጅም የመንግስትነት ታሪክ አላት ማለት በውስጧም ምንም አይነት መንግስት ይሆን ንጉሳዊም ይሁን ዲክተተርም ይሁን ምንም አይነት መንግስት ይሁን ግን የውስጥ አንድነቱንና ከውጭ ወራሪ ደግሞ ነጻነት ተጠብቆ የኖረ አገር ህዝብ አለን ማለት ነው። ስለዚህ በዚህ ሁኔታ ህግ በማስከበር ሁኔታ ሌላ ሀገር እጁን ለመስገድ የሚደረገው ሙከራ በእውነት በተለይ ኢትዮጵያ ውስጥ በኢትዮጵያ ላይ ፍጹም እንግል አይደለም። እንዳሉትም ጠቅላይ ሚኒስትሩ ኢትዮጵያ የተባበሩት መንግስታትም የአፍሪካ ህብረትም መስራች ሀገር ናት እና በብዙ ሀገሮችን በተለይ ማስታወቂ ያደረገች ሀገር እንደመሆኗ መጠን እንደዚህ አይነት ጣልቃ ገብነት ሙከራ ወሬውም አይገባም ነበር።
ቀደምት የስልጣኔ አሻራዋን ያተመች ሀገር በዲፕሎማሲው መስክ የሚገባትን ያህል አልተጓዘችም የሚሉት አቶ ይሸዋስ መንግስት በዚህ መስክ የቤት ስራ እንደሚጠብቀው አብራርተዋል።
በዚህ ሰሞን ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትሩ ሲሙ በአጠቃላይ በጣም ጥሩ ስራ ሰርተዋል፣ ይህንንም አደጋ ለመቀልበስ ችሏል የሚል ምልከታ አለ። በአጠቃላይ ግን ያው ሁልጊዜ እኮ በሀገር ውስጥ ችግር ስትጠመድ፣ በማይረቡ ጉዳዮች ስትታሰር፣ በግብርናው፣ በውጭ ጉዳዩ፣ በኢኮኖሚው፣ በትምህርቱም በአጠቃላይ ያለው መስኩ ሁሉ አፈር ነው የሚበላው። እዛ ላይ መጎዳታችን ግልጽ ነው። ምክንያቱም በእርስ በርስ ሽኩቻ ውስጥ ያለ ሀገር እንደሚጠፋ ተቋማቱም እንደሚደክሞ የታወቀ ነው እና ተዳክመናል። በእውነት ኢትዮጵያ በዓለም መድረክ ላይ ያላል ቦታ ይሄ አልነበረም። ከዚህ በላይ ነበር ሊሰራ የሚገባው። ኢትዮጵያውያን ወደ ዓለም መድረክ መግባት መቻል አለባቸው። በጣም ብዙ ሲኒየር ሰዎች አሉ። ሰዎቻችንን ማሳደግ መቻል አለብን። የሀገር ውስጡን ዲፕሎማሲ በደንብ መሰራት አለበት። በእርግጥ በራሳቸው ፍላጎት እጃቸውን ለማስገባት የሚፈልጉ ሰይጣናዊ ሀሳብ ያላቸው መሪዎች የሉ ማለት አይደለም። በመላ ዓለም ግን ደግሞ ከመረጃ መዛባት የተነሳ ደግሞ ብዙ ማለት ከሚፈጠር ችግር አለን።
በተደጋጋሚ የምክር ቤቱ አባላት ጭብጨባ የታጀበው የጠቅላይ ሚኒስትሩ ማብራሪያ መንግስት ላለፉት 2 ዓመታት በተለያዩ አካባቢዎች ችግሮች ሲፈጠሩ አፋጣኝ ምላሽ ያልሰጠበትን ውስጣዊ ችግርም አብራርተዋል። የፍልስፍና ምሁሩ ዶክተር ዳኛቸው አሰፋ የጸጥታ መዋቅሩና የቢሮክራሲው አደረጃጀት ከጠቅላይ ሚኒስትሩ ቁጥጥር ውጭ በነበረበት ሁኔታ ኢትዮጵያ የተጋረጠባትን ፈተና በአፋጣኝ መፍትሄ እንዳትሰጥ አድርጓታል የሚለውን ምክንያት ይስማሙበታል።
ዛሬ ለሰጡት ምክንያት አዲስ አይደለሁም። ኢትዮጵያን ፖለቲካ በጥሞነ ከሚከታተሉት ዜጋዎች መካከል በሚገባ አስረድተዋል። 27 ዓመት ሲገዛ የነበረ ፓርቲ በምርጫ የውስጣዊ ምርጫ ተደርጎ ውጭ ባለ ትግል ሰውዬ የተመረጡት ሰራዊቱ፣ ጸጥታው፣ ቢሮክራሲ ተቋሙ በሙሉ እሳቸው ስር ባልነበረበት ሁኔታ ዲስኮርስ ደግሞ ያንን ኃላፊነት ይወስዱት ምናልባት ህዝቡ አሁን ይገባዋል።
የተለያዩ አስተሳሰቦችን በማስተናገድ ኢትዮጵያን ወደፊት ማራመድ እንደሚገባም ዶክተሩ አሳስበዋል።
ግሩፕ አስተሳሰብ ሄጂሞኒክ የሆነ የበላይነትን የያዘ አስተሳሰብ ሌላ አስተሳሰብ ማስተናገድ የማይፈልግ አስተሳሰብ ነው። ያለፈው ጊዜ ችግር የፈጠረው በወታደርና በጸጥታ የታጀበ ድጋፍ ያገኘ አስተሳሰብ ነው። መድረስ አለበት። ማንም ሰው በሀሳቡ መጠየቅ የለበትም። አሁንም ቢሆን እና አብይ የሀሳብ ሙሉ እውነት እነሱ ጋር ነው የሚል አቋም የለኝ። ማንንም ዜጎች የመፈተሽና የመጠየቅ መብት አላቸው እና ለማንኛችንም ቢሆን የተለያዩ የፖለቲካ አመለካከት ቢሆን ፕላትፎርሙ እንዲሰጠን ይገባል። ይህ ነው
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በአገር ክህደት ወንጀል የተጠረጠሩ ጀነራሎችና ሌሎች የጦር መኮንኖች መኖሪያ ቤቶች ላይ በተካሄደ ፍተሻ በግለሰቦች እጅ መያዝ የሌለባቸው የጦር መሳሪያዎች መያዛቸውን የፌዴራል ፖሊስ ኮሚሽን አስታውቋል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄይላን አብዲ እንደገለጹት የተያዙት መሳሪያዎች በነፍስ ወከፍ ወይም በግለሰብ ሊያዙ የማይገቡ ናቸው። መኮንኖቹ የታሰሩት ከህወሓት ጋር በመመሳጠር በሰሜን እዝ ላይ ጥቃት እንዲፈጸም አድርገዋል በሚል መሆኑን ጠቅሳ ፀሐይ ዳምጠው ተከታዩን ዘገባ ከአዲስ አበባ አስተላልፋለች።
ከሳምንታት በፊት በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ ከፍተኛ የጦር መኮንኖች በአገር ክህደት ተጠርጥረው በቁጥጥር ስር መዋላቸው ይታወሳል። የፌደራል ፖሊስ ኮሚሽን በመግለጫው እንዳስታወቀው የህወሓት ቡድን እንደ ሀገር ብጥብጥና ቀውስ ለማድረስ አልሞ ረጅም ዓመታት በመዘጋጀት ጥቃት ማድረስ ከጀመረበት ዕለት አንስቶ በተደረጉ ፍተሻዎችና ብርበራዎች ከፍተኛ ቁጥር ያሉ የተለያዩ ጦር መሳሪያዎች ተይዟል። የፌደራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ከሀገር መከላከያ ሚኒስቴር ጋር በመተባበር በሀገር ክህደት ተጠርጥረው በእስር ላይ በሚገኙት የጦር መኮንኖች ቤት ባደረገው ፍተሻ ከፍተኛ ጉዳትና ክሳራ ማድረስ የሚችሉ የጦር መሳሪያዎች፣ የጦር ሜዳ መነጽሮች፣ ጂፒኤስ፣ በሳተላይት የሚሰሩ ስልኮችና ሌሎች መሳሪያዎች መያዛቸውን የፌደራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ተናግረዋል።
እነዚህ መሳሪያዎች ጸረ ተሽከርካሪ የሆኑ ፈንጂዎችም ተገኝተዋል። በሳሙና መልክ የሚዘጋጁ ድንጋይ የሚመስሉ በቀላሉ ሊፈነዱ የሚችሉ ፈንጂ አይነቶችም አሉ እዛ ውስጥ የተገኙት። የተለያዩ ቦምብ አይነቶችም አሉ። ክላሽንኮቭ አለ። ብሬን መትረየሶች አሉ። ካሮብ ሽጉጦች በብዛት አሉ፣ ከነ ጥይታቸው ማለት ነው። የመከላከያ ሰራዊት አልባሳት፣ የፌዴራል ፖሊስ አልባሳትም አሉበት። ነፍስ ወከፍ ደረጃ መያዝ የሌለባቸው እና የጁምላ ጨራሽ የሆኑ በቲም ደረጃ መጠቀም ያለባቸው መሳሪያዎች፣ ብዙ መሳሪያዎችን ማግኘት ችሏል።
ፍተሻው አዲስ አበባን ጨምሮ የተለያዩ ከተሞች የተካሄደ መሆኑን አቶ ጄላን ገልጿል። የተያዙ የጦር መሳሪያዎች ህወሓት በአዲስ አበባ ከተማና በተለያዩ የአገሪቱ ቦታዎች ሽብር ለመፍጠርና ሀገርን ለማበጣበጥ ሊጠቀምባቸው ነበረ መሆናቸውም ነው የተገለጸው። ህብረተሰቡ ከጥፋት ቡድን ራሱን ለመታደግ ለጸጥታ ኃይል ጥቆማ መስጠት እንዳለበትም አቶ ጄላን ተናግረዋል።
የነፍስ ወከፍ መሳሪያዎች ሳይሆኑ በቀላሉ ሰው ላይ ጉዳት የሚያደርስ ለእነዚህ መሳሪያዎች ሁሉም ሰው ጥንቃቄ ማድረግም ስላለበት ራሱን መከላከልም ስለሚገባው በየአካባቢው ህዝቡ ትብብሩን ቀጥሎ ከፖሊስ ጋር መስራት አለበት።
መሳሪያዎቹ ባያዙ ኖሮ በተለያዩ አካባቢዎች ከፍተኛ ቀውስ ያስከትሉ እንደነበርም አቶ ጄላን አመልክተዋል። ተጠርጣሪዎቹ በቁጥጥር ስር ውለው በፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ምርመራ እየተደረገባቸው እንደሚገኝም ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
በቀጣዩ ዘገባ ወደ ደቡብ ክልል ይሆናል የምናልፈው። በደቡብ ክልል ኮንሶ ዞን አማሮ፣ ደራሼ፣ ኤሊና ቡርጂ ልዩ ወረዳዎች እንዲሁም አካባቢያቸው ላይ ተፈጥሮ በነበረው ግጭት በቀጥታና በተዘዋዋሪ እጃቸው አለበት ያላቸውን 137 ተጠርጣሪዎች በቁጥጥር ስር መዋሉን የክልሉ ሰላምና ጸጥታ ቢሮ አስታውቋል። በምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ክለስተር አስተባባሪና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ዛሬ ለቪኦኤ እንዳስታወቁት በግጭቱ 66 ሰዎች የተገደሉ ሲሆን ሌሎች 39 ሰዎች ደግሞ ቆስለዋል። መጠናቸው በውል ያልታወቀ በርካታ ቤቶችና ንብረቶችም ወድመዋል። ከ133,000 በላይ ሰዎች መፈናቀላቸውንና መልሶ የማቋቋም ስራ እየተሰራ መሆኑንም ኃላፊው አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው።
የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ለማየው ባውዲ እንዳሉት የህዝቡን ጥያቄ የጠለፉ አካላት በፈጠሩት ውከትና ግጭት በኮንሶ ዞን በአማሮ፣ በቡርጂ፣ በደራሽና ባሌ ልዩ ወረዳዎች ውስጥ በሚገኙ በ17 ቀበሌያት ላለፉት 3 ሳምንታት የጸጥታ ችግር ተፈጥሯል። በዚህ ውከትና ጥቃት 66 ሲቪሎች የተገደሉ ሲሆን 39 ሰዎች ደግሞ የአካል ጉዳት ደርሶባቸዋል። ቁጥራቸው የበዙ ቤቶችም ተቃጥሏል። አያሌ ዜጎችም ከቀያቸው ተፈናቅሏል። አቶ አለማየሁ ቢሮአቸው ይህን ወንጀል በቀጥታም ሆነ በተዘዋዋሪ ፈጽሟል በማለት የተረጠራቸውን ግለሰቦች እያሰረ ነው ብሏል።
ከደራጀ መንገድ የአጥፊ ኃይሎችን በደንብ አጠናሽቶ ማውጣት ስለነበር ጉዳት ደርሷል። ይህን ተከትሎ እስከ ትላንትና ድረስ ወደ 137 የሚሆኑ ያስተባበሩን ቀጥታ ድርጊት ላይ ተሳታፊ የነበሩ ሰዎችም ተይዘዋል፣ ቁጥጥር ስር ውለዋል። ቀደም ብሎ የነበሩ የፖለቲካ አመራሮችም ውስጥ አሉ፣ አሁን ያሉ የፖለቲካ አመራሮችም ውስጥ ያሉ ተይዘዋል። ይህን ያስተባብሩ የነበሩ ባልተፈለገ መንገድ ይመራ የነበረው ኃይል ተይዟል። ተጠርጣሪዎችም በተደራጀ መንገድ የጸጥታ መዋቅራችን እዛ ተቀናጅቶ እየሰራ ነው ያለውና
ከ133,000 በላይ ዜጎች ጥቃት ደርሶባቸውና በስጋት መፈናቀላቸውን ተናግረው እነዚህን ዜጎች መልሶ ማቋቋም ስራ እየተሰራ መሆኑን ኃላፊው አስታውቀዋል።
በጥቃት ወደ 84,000 አካባቢ ተፈናቅሏል። ለጉዳቱ ሰለባ ሊሆን ይችላል ብሎ ደግሞ ወደ 49,000 አካባቢ ተፈናቅሏል። በስጋት የተፈናቀሉትን በፍጥነት እየመለስን ያለ ነው። ወደ ቀየው የከባድና መጠነኛ ጉዳት የደረሰባቸው ሰዎችን ደግሞ መልሶ ማቋቋም ስራ እየተሰራ ነው ያለው።
በወንጀሉም የተደራጀ የታጠቀ ኃይል ጥቃት በማድረሱ ረገድ የአንበሳውን ድርሻ መያዙን ገልጠዋል።
በተደራጀ መንገድ የሚንቀሳቀስ የህወሀት አደራጅቶ ያሰማራው ኃይል አለ። ያስተባብራል ግጭቱ ተቀጣጥሎ እንዲሄድ፣ የብሔረሰብ ግጭትም እንዲመስል ይቻል። የሸነ ኦነግ ይሄ ግጭቱ ሂደት ውስጥ በደንብ በተደራጀ መንገድ እንቅስቃሴ ያደረገ እንደነበር ተረጋግጧል። አካባቢውን ለማትረስ በሚደረገው ሂደት ውስጥ የዚህ የሸነ ኦነግ አባል የሆኑ ሰዎች እጅ ከፍንጅ የተያዙ አሉ። በግጭቱ ሂደት ውስጥ ሲያቃጥሉ፣ ሰው ሲገሉ፣ ሲተኩሱ ሰው ላይ በሚሊተሪው እጅ ከፍንጅ የያዛቸው ሰዎች ይምራሉ። የሸነ ኦነግ
መታወቂያ ያላቸው በምንድን ነው የምታረጋግጡት?
የአባልነት መታወቂያ ያላቸው ግማሹ ያው የሸወደ ስለሚንቀሳቀስ አንዳንዱ ከኦሮሚያ ወለጋ አካባቢ የመጡ ቀደም ብሎ የኦሮሚያ ልዩ ኃይል ፖሊስ መታወቂያም ያላቸው ደብል መታወቂያም ያላቸው ተረጋግጧል። ግማሹ የምንም መታወቂያ የሌለው ግን የኛ ሰው አይደለም ብሎ ያረጋገጣቸው ሰዎች አሉ። እነዚህ ዘመናዊ ተጠናክሮ እየሄደ ነው ያለ።
በቀጠናው ያለው ሁከት በተለይ በኮንሶ ዞንና በአሌ ልዩ ወረዳ መካከል ያለው ግጭት መነሻው የደን መሬት ይገባኛል ጥያቄ ሲሆን በሰገን ከተማ፣ በአማሮ ወረዳ በደራሽና በቡርጂ ወረዳ ቀበሌት ያለው የጸጥታ ችግር መነሻው ደግሞ ጎማይዴ ልዩ ወረዳ የተባለ አዲስ መዋቅር በኃይል ለመፍጠር ጥያቄውን የሚያራምዱ ቡድኖች የሚፈጥሩት ትርምስ ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ክቡራትና ክቡራን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰኞ ህዳር 21 ምሽት የአማርኛ ፕሮግራማችንን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ፕሮግራማችንን በአጭር ሞገድ በ19ና በ25 ሜትር ባንድ በናይል ሳት ቪኦኤ 24 ላይ እንዲሁም በአህዱ ሬዲዮ 94.3 ላይ በቀጥታ ታገኙናላችሁ። ኢትዮጵያ ውስጥ ባለው በፌዴራል መንግስቱና በህወሓት መካከል በተፈጠረው ሁኔታ ላይ መደራደር ያስፈልጋል ወይስ አያስፈልግም? በሁለቱም ወገን የሆኑ ተከራካሪዎችን አነጋግረን ቀደም ባሉት ቀናት እንዳስደመጥን ይታወቃል። አምባሳደር ፍስሐ አስገዶም ከኢትዮጵያ የውጭ ጉዳይ ሚኒስቴር አንስቶ በተለያዩ ሀገሮችና በመንግስታቱ ድርጅት አምባሳደርነት ያገለገሉ ሲሆኑ አሁን በጡረታ ላይ መቀሌ ነዋሪ ናቸው። አቶ ነአምን ዘለቀ ደግሞ በግንቦት 7 አመራር አባልነትና በመብቶች ተሟጋችነት የቆዩ ከለውጡ ወዲህ ከፖለቲካው አመራር ወጥተው ሰሞኑን ኢትዮጵያ ውስጥ በተፈጠረው ውጥረት ምክንያት ወደ ሙግቱ የተመለሱ የቨርጂኒያ ነዋሪ ናቸው። ይህ ክርክር የተካሄደው የፌዴራሉ መንግስት ኃይሎች መቀሌ ከመግባታቸው ከመነገሩ ከአንድ ቀን ቀደም ብሎ ነበር። ክርክሩን የመራው ሰለሞን አባተ ነው። የመጨረሻውን ክፍል ይዞ ቀርቧል።
አምባሳደር ፍስሐ፣ ብዙ ጊዜ የህወሓትን መሪዎች ለማግኘት ጥረት ስናደርግ አሁን ባለው ሁኔታ በዚህ በመገናኛው ችግር፣ ቀደም ባሉ ጊዜዎች ደግሞ ብዙ ጊዜም ዝግጁ ባለመሆናቸው ወይም ለመነጋገር ቅርብ ባለመሆናቸው ምክንያት የሚሉትን ነገር በቀጥታና ከነሱ ከአንደበታቸውና አብጠርጥረን ለህዝብ ማቅረብ ችግሮች ያጋጥማሉ ብዙ ጊዜና ሲያጋጥሙም ቆይተዋል። እስቲ እርስዎ በእነዚህ የድርድሮች ወቅት ነበርኩኝ፣ ከሶስተኛ ወገን የሰማሁት አይደለም፣ ውስጡ የነበርኩ ሰው ነኝ ስላሉ ምንድን ነው የህወሓት መሪዎች የሚፈልጉት ወይም የትግራይ ክልል ባለስልጣናት በዚህ ድርድር ውስጥ እንዲነሳና መልስ እንዲሰጣቸው ስምምነት ላይ እንዲደረስላቸው የሚፈልጉት የኢትዮጵያ ህዝብ እንዲያውቅላቸው የሚፈልጉት? አንድ ሁለት ተብሎ እስካሁን ድረስ እኮ አልተነገረንም።
ታንኪዩ አቶ ናምን ይቅርታ አድርግልኝ እንጂ አንድ አስተያየት ያልሰጡበት እስካሁን መስማትም ስለምትፈልግ ምናልባት ከአዲስ አበባ ጋር የተናበበ ስለሚሆን መርሳቸው የፈለገው ቢሆን የኤርትራ መንግስት ትግራይ ውስጥ ምን እያደረገ ነው? እናንተስ ቢሆን ለምንድን ነው ይህንን ትክክል ነው አይደለም ብላችሁ አንድ እርምጃ ወደፊት ሄዳችሁ ልታጣሩ? የአሜሪካ መንግስት የሚያገኘው ሳተላይት ሊያሳየው አይችልም? ሌሎች በመሬት ላይ ያሉ ስትከታተሉ አትችሉም? እና እኔህንን እንደ አንድ ኢትዮጵያዊ ትግራዋይ ብናምን ይቻ ሳይሆን አደንድ ኦፍ ዘደይን ሁሉ ከተባለ ካለፈ በኋላ ይህንን የሚያጠያይቀን ይመስለናል። ለዚህ ነው የትግራይ መንግስት ህወሀት ከሃዲ ነው ሲባል በራሴ መንግስት ላይ ጥያቄ ማቅረብ ሂደት አይደለም፣ ኢትዮጵያን አሳልፎ የሚሰጥ ህዝብ አይደለም እየተደበደበ ያለው። የኤርትራ መንግስት ግን በጠራራ ፀሐይ ትግራይን እየወረረ ነው። ይህንን ይታሰብበት፣ ነገ ጠዋት ይወጣል። አሁን እኔ የምለው
የኤርትራ መንግስት ግን ይህንን አስተባብሏል ያውቃሉ አይደለም? በግልጽ
የኤርትራ መንግስት
የዩናይትድ ስቴትስ አንድ ጊዜ አቶ ናም እሰጦታለሁ፣ እሳቸውም እርስዎ መልስ እንዲሰጡ ስለሚፈልጉ እድሉን እሰጦታለሁ። አቶ ናም
መስማት እፈልጋለሁ። የኤርትራ መንግስት የሚለውን እናምናለን። እናንተ ይህንን እናንተ ጋር አልደረሰም ካለ እንግዲህ እኛ እንደ ኢትዮጵያን ስለምንነጋገር ለታሪክ ብቻ ነው ማስቀመጥ የምንችለው። ምክንያቱ ነገ ጠዋት አንዳችን ውሸታሞች መሆናችን ይረጋገጣል። አላውቅም ማለት አንድ ጉዳይ፣ እኔ ግን ማቆ ነው ምነ የተማረኩትም አብዛኛው ጦርነት አሁን የሚያገደው ያለ በተለይ በድንበር በኩል የኤርትራ ሰራዊት ይህንን ኢትዮጵያኖች ሊያሳስባቸው ይቻላል። በነገራችን ላይ የአዲስ አበባ መንግስት እንደዚህ ያደረገ ይባላል። የኢትዮጵያኖች እኮ ሌሎች ኢትዮጵያኖች ተጋሩ ብቻ ሳይሆን በሆነ አጋጣሚ ትግራይ ላይ የባንክ ሂሳብ ከፍተው ከነበረ የትም አገሪቱ ጫፍ ይኑሩ ሂሳባቸው እንዳያንቀሳቀሱ እኮ ተከልክሏል። ከዚህ በላይ በተጋሩ ላይ ሊደርስ አይችልም። ሰዎች ትግራይ ውስጥ የሚደረገው ያለ ጥፋት ሲቪሎችን ሳይነካ ወታደራዊ ነው ይሉናል። አዲስ አበባ የሚኖረው ትግራዋይ ግን ፕሮፋይል እየተደረገ ማንነቱ እየተደረገ የአሜሪካና የአውሮፓ ዜጋ ያላቸው ተጋሮ ሳይቀሩ መውራት የማይችሉበት ደረጃ ነው የተፈለቀው። እዚህ ደረጃ ነው የዘቀጥ ነው። ከመከላከያ ማውጣቱ፣ ተጠርጣሪ ማድረጉ፣ መጠቆሙ የደርግ ስርዓትም ካለፈ በኋላ ነው የተነጋገርንበት። እና ታዲያ ይሄ ለምን አይቆሙም? ህወሓቶች ናቸው እነዚህ ወይስ ቅድም አቶ ሰለሞን እንዳሉ እሳቸው የሚደርሱበት በአዲስ አበባ ሆነው ቴሮሪስት ሲፈጽሙ ተገኝተው ነው ከየመስሪያ ቤቱ የሚባረሩት ያሉ? ለዚህ ነው ቅድም ያልኩ ኢትዮጵያዊነቱን የማያጠያየቀው የትግራይ ህዝብ እየተገፋ ለአንድ ሰው ስልጣን ተብሎ ያልሆነ ደረጃ ላይ ደርሷል። ድርድሩ ይዘውት የመጡት በተደጋጋሚ የሚሉት ሰላም ፍጠሩ፣ ወደ ጦርነት እንዳትሄዱ ይባላሉ። ደግሞ ተደጋግመው የተነገራቸው የፖለቲካ ልዩነቶች አሉ። እኛ የፌዴራል ስርዓቱን እያፈረሰው ነው ብልጽግና ፓርቲ ብለን እናምናለን። አሁን ያለው አካሄድ ኢትዮጵያን የሚበታትን ነው እንጂ የሚያቀራርብ አይደለም። ምርጫ አካሄደናል፣ ከምርጫ ውጭ ማስቀጠል አይቻልም። በአዲስ አበባ በኩል ደግሞ አንድ ፓርቲ ነው፣ አንድ ብልጽግና ፓርቲ ቲያትር ይሰራል፣ አራዝም ያለው ይላል። ነገር ግን አሁን እኛ አዲስ መንግስት ሆነን ከተመረጠ በኋላ ነው ህጋዊ እያለን ህጋዊ ካልሆነው ከአዲስ አበባ መንግስትም ከመደራደር ውጭ ሌላ አማራጭ የለንም እንደ ሀገር ነው ያለው። አሁን ይሄ ሁለቱ እንዴት ተቀበላችሁ ማለት ጥያቄ መነሳት የለበት። ስልጣን ላይ የተቆጣጠረ መንግስት አለ አዲስ አበባ።
ሌላ ርዕስ ከመሄደው በፊት እንዲመልሱልኝ የምፈልገው የሀገሪቱ የፌዴሬሽን ምክር ቤት ህገወጥ ነው እንዳልተደረገ ይቆጠራል ባለው ምርጫ የተመሰረተን የክልል መንግስት ቅቡል ነው ብለው ያምናሉ እርስዎ? እንደ አንድ በሳል ሰው ነው የምጠይቀው።
በትክክል ራሱ ህገ መንግስት ነው እንጂ የሚገዛን ሰዎች አገኙ የሀገር ፓርላማ ከተሰጠው ስልጣን በላይ ነው የራሱን ስልጣን ያራዘመው። ህጋዊ ያልሆነ አካል ስለ ህጋዊነት ሊያስር አይችልም። አሁን እኮ መነጋገር ያለን ግን መፍትሄው ግን ምንድን ነው? ከመጀመሪያው ልተናገር ያለው የፖለቲካና የህገ መንግስት ቀውስ ተፈጥሯል ኢትዮጵያ ውስጥ። መፍትሄው ጦርነት ነው ወይስ እነዚህ የተለያየ አካሄድ ያላቸው በተለይ ህጋዊ ሁኜ ተመርጬ ያለው ትግራይ ውስጥ 2.7 ሚሊዮን ህዝብ 5 ዓመት እንዳስተዳድረው መርጦኛል የሚለው የለም ካልኔ ትእዛዝ ያረከው ስለሆነ የፌዴራል መንግስት እድሜህ ሲያራዝም ያንተ ማራዝም ያለውና ዝም ብለህ ቆይ የሚለው እነዚህ በሙሉ የት ይገናኙ? ሁለቱ ፓርቲዎች ብቻ ሳይሆኑ አቶ ነአምን ያሏቸው ጥቂት ሰዎች ናቸው ያሉት አንኳር የሚባሉት ከብልጽግና ፓርቲ ለየት ያለ አመለካከትና አስተሳሰብ ያላቸው ሰዎች በሙሉ አንድ በአንድ ነው እስር ቤት ያስገባቸው። ዘርፎር መፍትሄው ነው እንጂ ማውራት ያለብን አንዱ የሌላውን አቋም ይዞ ወደ ድርድር አይምጣ ይባል። አሁን የሚነገረን ያለ ምንድን ነው? አሀ ጠቅላይ ሚኒስትሩን አብጠለጠላችሁ እናሳያችኋለን። ይሄ የፋሽዝም ስርዓት ላይ አይደለም። የፖለቲካ ነጻነት ያለው ክልል ህገ መንግስት ያጎናጸፈው ክልል እየተለማመድኩ ነው ባለ ጊዜ ተሳስተሃል ወደ ድርድር እንምጣ ነው እንጂ የሚባለው ጠይት ጠበንጃ የሚያስነሳ እኔ የማየው በዚህ ነው። አንዱ ሌላውን እጁ እስኪያስገባ ድረስ እንተላለቃለን ከተባለ ያሳዝናል። እሱ ደግሞ ከኔ ከቪኦኤ እና ከአቶ ነአምን ውጭ ነው። እኛ ስለሱ መነጋገር አንችልም። ጦር ሜዳ ላይ ያሉ ሰዎች ይዋጣላቸዋል። እኛ መነጋገር ያለብን ሁሉም ተደርጓል። አንዱ ሌላውን አላውቅም ብሏል። ሌላው ምርጫ አካሄዳለሁ ብሏል። ዘመቻ ተደርጓል። እንዲሁም በብሔሮች ላይ ታይቶ የማይታወቅ ሁኔታ ተፈጥሯል። ይሄ ነገር እኮ ራሱን መከላከል የሚችል ሰራዊት ያለው ክልል ስለሆነ ነው እንጂ ጦርነቱ የተጀመረው እኮ ትግራይ ውስጥ አይደለም። ለእውነት እንነጋገር ከተባለ ኦሮሚያ ውስጥ የተደረገው እናውቃለን። ለካ አሁን ትግራይ ላይ እንደተደረገው አሁን ጦርነት ላይ ያለው ነው ቲፒኤልኤፍ። በቀደም ወለጋ ላይ ነገር ሲሆን አሁንም ቲፒኤልኤፎች ናቸው። አንድ ሰውም ስፔር ማድረግ አይችልም። ቲፒኤልኤፍ ራሱን እየተከላከለ ነው። ድሮም አላደረገም፣ አሁንም አላደረገም መሰለኝ። እኔ ትግራይ የሚመራው ያለ መንግስት ሁሉም ነገር በፖለቲካ እንድናየው ወደ ድርድር ንቅረብ። ትላንት መቅረብ ነበረብን፣ ከትላንት በስቲያ መቅረብ ነበረብን። ሌላው ያሰብኳትን በመሳሪያ ኃይል የፈለግኩትን አካል ተቆጣጥሬ እንደ ልደቱ አያሌውና በቀለ ገርባ እስር ቤት ውስጥ ካልከተትኩ እናንተ ጋር አልደራደርም እያለ ነው። አንድ ነገር ልንገር፣ በመሀል ግን ሌላ ህዝብ አለ፣ ትግራይ ህዝብ አለ። በእነዚህ ሁለቱ ቁጥጥር የለም። የሆነ የኢትዮጵያ መከላከያ ሰራዊት እንደሚለው አይደለም፣ እጃቸውን አስታችሁ ስጡን እንጂ መቀሌን መርሲ ነው ያለው፣ ምህረት የለንም ነው ያለው።
ይህንን ጠቅላይ ሚኒስትሩ አሉም አሁን ያሉትን ነገር አላልኩም ብለዋል አላልኩም ብለዋል ራሳቸው
ብለዋል። በጽሁፍ ትዊተራቸው ላይ ከሌለህን የተልክላል በእንግሊዝኛ
ይላኩልኝ ግን እኛ ማግኘት አልቻልንም። ይሄን ያሉበትን
ልጨርስልህ ነው። አውሮፓ ህብረት ቪዲዮውን አይቶ ማረጋገጫ ስፈልጋለሁ ሲል የእሳቸው ቃል አቀባይ በትዊተር ገጻቸው በእንግሊዝኛ ተርጉመው በሶስተኛው ፔጅ ይህንን ይላል። ያላውቅም ካልሆነ አላስተባበሉም። አሁን ትላንትም ብለዋል መቀሌ ማርች እናደርጋለን ብለዋል። የመከላከያ መቀሌ ውስጥ ያለው ልንገር፣ ሲሚንቶ ፋብሪካ፣ የአጼ ዮሐንስ ሙዚየም፣ አንድ ሆቴል፣ የሰማዕታት ሐውልት፣ ቲፒኤልኤፎች እዛ ስለሚሸሸጉ እነዚህን ታርጌት ሊደረጉ ይችላሉ ብለዋል። ኢትዮጵያኖች ማወቅ አለባቸው፣ ቲፒኤልኤፎች የአጼ ዮሐንስ ቤተ መንግስት ሙዚየም ውስጥ አይሸሸጉም። ምናልባትም የእነሱ የሚተኩሱት ሆን ተብሎ ይሁን በስህተት ከተመታ ራሳቸውን እያዘጋጁ ናቸው። ከአሁን በፊት ላጠፉት ጥፋት አሁንም ሌላ የዓለም ህዝብ ኡኡ ስላለ ስለው ጮኸ 500 ሚሊዮን ህዝብ እንዴት ታጠቃላችሁ ስላለ እዛ ሊሸሸጉ ይችላሉ። መቀሌ የሚያውቅ ሰው ካለ ሲሚንቶ ፋብሪካ ውስጥ ምን ብለህ ነው የምትደርሰው? አንዱን አቃጥለውታል። አልመዳ የሚባል ቴክስታይል ካምፓኒ 10,000 ህዝብ የሚያስተዳድር በጠራራ ፀሐይ በአይሮፕላን አልጋዋል። ፋብሪካ ውስጥ ሆኖ አይደለም ሶሻል ፎርስ የሚዋጋው። አሁን ደግሞ ያሉንን መሰረተ ልማቶች እና ሀብቶች ለ27 ዓመት የተሰራበት እንወዳቸው እንንቀላቸው ሲባል የነበረ አብይ በአይሮፕላን እያጋየው ነው። ይህንን ነገ ጠዋት ሚዲያ ሲገባ እናሳያለን። ለምንድን ነው የአጼ ዮሐንስ ሙዚየም ሊመታቸው? ቅርስ እኮ ነው፣ የኢትዮጵያኖች ቅርስ ነው። ለምንስ ይታሰባል? እኔ የኢትዮጵያ መከላከያ ኮማንዶር ቢሆን የፈለገው ሰው ይደበቅ፣ እዛ ማርሽ አድርገው የያዙት እንጂ እንዴት እሱ ሊመታ ይችላል ብለው ይናገራሉ። ይህንን ኢትዮጵያ ውስጥ እየተፈጸመ ያለ ጉድ ነው። ለነገ ጉድ እያዘጋጁ ነው። የህወሀት ሰራዊት ህዝብን እንደ ሰብአዊ ጋሻ ተጠቅሞ መቀሌን ያስጨርሳል፣ ዘርፎር እሱ ነው እጅ መስጠት ያለበት ይሉናል። ህዝብን እንዳይጨርሱ መጠንቀቅ ያለባቸው እነሱ ናቸው። መንግስት ከሆኑ ኃላፊነት አለባቸው። የትግራይ ህዝብ የህወሀት ህዝብ ብቻ አይደለም፣ የኢትዮጵያ መንግስትም ነው እና ይህንን ከአዲስ አበባ የሚወጣው በጣም 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 አሳፋሪ እና ስር የሆነ ሁኔታ ለማስቆም ድርድር ውስጥ መገባት አለበት። ይህንን ግን ሊነጋገሩ አይፈልጉም ኢትዮጵያኖች። ህወሀት በአሁኑ ሰዓት ካለው ከተደናገረው ለምን እንደዚህ ይላችሁ ከሆነ እኔም ከእናንተ ጋር ወንጀ መሆን አልነበረበትም ይላል።
ወደ ማጠቃለሉ እንሄዳለን። አቶ ነአምን ወደ እርስዎ ዞራለሁኝ። እስቲ አሁን
እሺ፣ በጣም ባጭሩ 4 ነጥቦች። አንደኛ አሁን አምባሳደሩ ፍሳ የሄዱበት ርቀት ሐሰትና ማዛባት ነገሮችን አጣሙ ማቅረብ በጣም የሚያሳዝን ነው። ቢቢሲ ጠቅላይ ሚኒስትሩን ያላሉትን ነው ብሎ ከዘገበ ካወጣ በኋላ እኮ ራሱ አውርዶታል። ይሄ አሁን እሳቸው ያሉትን ነገር ቢቢሲ ሬፒተብል የሆነ ዓለም አቀፍ ተቋም ዓለም አቀፍ ሚዲያ ራሱ ያልሆነ ነገር አውጥቶ ሚስኮት አድርጎ ያንን እኮ አውርዶታል። ናው እሳቸው የሚከራከሩት ተደርጓል ብሏል ብሎ በሪፒትድሊ እኔ የሰማው ጠቅላይ ሚኒስትሩም የተለያዩ ከፍተኛ ባለስልጣኖች አቶ ሬድዋን ሁሴንም ይመስለኛል እንዲሁም ቺፍ ኦፍ ስታፉ በተቻለ መጠን ሲቪሊያኖችን ሲቪል ማህበረሰቡ ሰላማዊ ዜጎች እንዳይጎዱ አስፈላጊውን ጥንቃቄ ብሏል። አንተም ቅድም ስትለው ነበር አየር ኃይሉን በሚመለከት አንስተዋል።
ናው ይሄ አው ከትናንት በስቲያ ባወጡት መልእክት ላይም ጠቅላይ ሚኒስትሩ በዚህ ላይ አበክረው ጥንቃቄ፣ ትዕግስትና ብልህነት የሚያስፈልገው ምዕራፍ ላይ ነው ያለነው ሲሉ አንብቤያለሁኝ እኔ ጻፉት።
አብሶሉትሊ ያ ነው ፋክቱ። አሁን ግን የቀረበው ሰምተዋል፣ እኔ አልደግመውም እና የሚያሳዝን ነው ምልበት። ሌላው ሶስት ዋናውና ባጭሩ ይኸው ሰዋት ባለፈው ሁለት አመት በዚህ በፌደራል መንግስትና ኢትዮጵያ ሲያረግ የነበረውን እሳቸው በትችት በመልክ ያቀረቡትን 1% 5% ልስተው ያደረገ በእነሱ ዘመን እነሱ የበላይ ሁሉን ነገር በተቆጣጠሩበት 27 አመት ያደረገ የክልል መንግስትም ሆነ የተቃዋሚ ድርጅት በዚህ ደረጃ የተገዳደረ ቢኖር ይደመሰሳል ወይ እስር ቤት ይገባል። ዳስዋታት ለነሱ የተሰጣቸው ቅድ ወርቃማ ፓራሹት መጠቀም አቅቷቸው ለውጡ ጋር አብሮ መሄድ አቅቷቸው ችግር እንኳን ቢኖርም ብዙ ተቃዋሚ ድርጅቶች እንደሚያረጉት ያለውን ችግር በጣም በሰከነ ኃላፊነት በተሞላበት ሀገሪቱን ሰላምና የህዝቡን ደህንነት በማናጋ መልኩ ይሄ ችግር አለ ሲሉ ነበር ብዙዎቹ። ገሌ ገሌ ማለት አያስፈልግም። በዛ ማድረግ ሲችሉ ከዛ ባለፈ ሲዘጋጁ ሲደራጁ በየአካባቢው ግጭት ሲቀሰቅሱ ነው የነበሩት ገፍቶ ገፍቶ እዚህ ደረጃ ደረሰው። ስለዚህ ይሄንን ተራ ትችት ወይ የፖሊሲ ልዩነት ወይ አንድ ተቃዋሚ ድርጅት በመንግስት ላይ የሚያደርገው ትችት እንደዛ አስመስሎ ማቅረብ አይቻልም። በሊጀረንት የሆነ ሁሉንም ህገ መንግስት እነሱ ያረቀቁትን ራሳቸው የዘወሩትን ህገ መንግስት በእነሱ ዘመን በዛ ደረጃ አሁን እነሱ እንዳደረጉት የሚያደርግ ድርጅት ሆነ የአንድ አካባቢ የአንድ ክልል መንግስት ሊታሰብ አይችልም። ምን እንደተደረጉና ባተክሾ በትናንሽ ነገሮች አይተናል። እነ የቤኒሻንጉሉ ፕሬዚደንት የነበረው እስር ቤት ዘብት እያወረዱት አይተናል። ጋምቤላ ውስጥ የተደረገውን አይተናል። ኦጋዴን ውስጥ የተደረገውን አይተናል። አማራ ክልል ውስጥ እንደዚሁ አይተናል። በሚታሰብ አይደለም። ህወሓት ግን እኔ የፈጠርኳቸው ድርጅቶች የእኔ ተላላኪዎች እንዴት በሚል እልህና ብሶት የመጣ እኛ ያልገዛናት ኢትዮጵያ ትበታተን እራሳቸው በቃላቸው እንደ ሶማሌላንድ ሀገረ መንግስት የትግራይ መሰረታለን ብለዋል። እኛ አይደለንም፣ አብይ አህመድ አይደለም፣ ሌሎች አይደሉም፣ ራሱ ጌታቸው ረዳ የነሱ መሪዎች። ከዛም አልፎ አሁን ስለ ኤርትራ ይነሳ፣ እኔ እስከማውቅ በእውነት ነው ሰለሞን፣ ኤርትራኖቹ ጋር በጣም ተዋወቃለሁ፣ ከፍተኛ ኃላፊዎች ጋርም ግንኙነት አለኝ። እኔ እስከማውቀው የኤርትራ ሰራዊት ትግራይ ውስጥ አለ ብዬ አላምን። አላቅ ማላቀውን አውቃለሁ ብዬ ልላቸው፣ በአውቅ ኖሮ ደግሞ አወልል አላቅም። ለተጠየቁ ጥያቄ ይሄ ነው። ሌላው ነጥብ ትግራዩ እየተጠቃ ነው በማንነቱ። ይሄ ሁሉ ክህደት በጣም ያሳስብ። በፌዴራል መንግስት ውስጥ ቁልፍ በሆኑ ቦታዎች ላይ ዛሬ የብልጽግና ፓርቲ የትግራይ ሰዎች አሉ፣ በየቦታው የትግራይ ሰዎች አሉ፣ የትግራይ ልጆች አሉ። በኃላፊነት በኢትዮጵያዊነት ይሄ መጣውን ነገር ለመከላከል እየደከሙ ያሉ በዛው መጠን ደግሞ በደርግ ጊዜ እንዳረጉት በኋላ እንደታየው አሸናፊ ከገቡ በኋላ አስርገው ያስገቧቸው አሁን በመከላከያ ውስጥ ሰሜን እዝ ላይ የተደረገውን ክህደትና ጥቃት የተባበሩ ኮሚኒኬሽን ይቋረጥ ያደረጉ ሰዎች ታስረዋል። በደህንነት ውስጥ የዛሬ አመት ተኩል እኮ እኔ የማውቀው አለ። እኔ ይህንን ከመንግስት አይደለም ያገኘሁት፣ ከመንግስት በገባን ጊዜ የተመደቡ ጠባቂዎች ነበሩ። ገሌ ገሌ ማለት አልፈልግም፣ አግባብ ማለት ነው። የብሔራዊ ደህንነትና መረጃ ውስጥ የሚሰሩ የቲፒኤልኤፍ አባላት መረጃ ለመቀሌ ሲያቀርቡ ተይዘው አልታሰሩም፣ ፍርድ ቤት አልቀረቡም፣ ከስራ ነው ያባረሯቸው። አሁን የተጀመራት አዲስ አበባ ውስጥ ኤርባን ጎሬላ ለማደራጀት መሳሪያ ሲያከማቹ ሲመለምሉ፣ ሰዎች ትግራይ ሄደው እየሰለጠኑ ሲመጡ ሴኪሪቲ የደህንነት የግል ሲቀጠሩ እንደነበረ የምናውቀው አሁን አይደለም፣ የዛሬ አመት እናውቃለን። ይህን የምናገኘው ከመንግስትም አይደለም። የራሳችን ብዙ ኮኔክሽን አለን በትግሉ ጊዜ የነበሩን ከነኛም የተለያዩ ፍንጮች ያገኘ ነው። ሶ ህወሓት እዚህ ደረጃ ለመድረስ አሁን የተጀመረ አይደለም። አሁን መንግስት እያደረገ ያለው የትግራይን ህዝብ ወይ የትግራይን ልጆች ነጥሎ ለመምታት አይደለም። የህወሓት የብሔር ድርጅት ነው፣ የዘር ድርጅት ነው። አባሎቹ በየቦታው አሉ። ለአባሎቹ የተሰጠ ተልእኮ አለ፣ አፍራሽ ተልእኮ። ያንን ተባባሪ ሆኖ የሚሰሩ ሰዎች ቅድም እንዳልኩ ዛሬ አይደለም ከአመት ከሁለት አመት ጀምሮ ሲዘጋጁ እንደነበረ ብዙ ፍንጮች አሉ፣ ብዙ መረጃዎች። እነኛ ሰዎች ናቸው አሁን እየተያዙ የህወሓትን ተልእኮ የሚያስፈጽሙ የትግራይ ተወላጅ። ይሄ ማለት የትግራይ ህዝብ ላይ የትግራይ አምባሳደሩ ያቀረቡ ግን በሙሉ ትግራይ እንደ ትግራይ እንደ አንድ ብሔር ወይ እንደ አንድ ህዝብ እየተጠቃ እንደሆነ ለማስመሰል የሄዱበት ርቀት በጣም የሚያሳስብ በጣም የሚያሳስብ ህወሓት ድርጅት ነው። ብዙ ብራንች አለው በመላ ኢትዮጵያ። ከዚህ ጋራ ማምን እያደረገ ነው የሚለው መንግስት የዜጎቹን የአካባቢውን የሀገሪቱን ደህንነትና ሰላም ለመጠበቅ አባሎቹን የመፈተሽና ማምን እያደረገ ነው። በዚህ ሴራ በዚህ ሀገር የመበተን ዜራ በዚህ ክደት የተባበሩትን ኢንቨስቲጌት ማድረግ መመርመር የመንግስታዊ ኃላፊነት ነው። ከዛ ውጭ ሊሆናችን ሶ ባጭሩ ይሄ ነው።
ሰለሞንንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች፣ ለዛሬ ምሽት ያሉን ዝግጅቶች እነዚሁ ነበሩ። የአሜሪካ ድምጽ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ሲያስተላልፍ የቆየው የሰኞ ምሽት ፕሮግራም እዚህ ላይ ያበቃል። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራው ንጉሱ ታምሬ